በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ የሚገኘውና በተለምዶ ቆሼ የተባለ በሚጠራው አካባቢ በሚኖሩ የአዲስ አበባ ከተማ ነዋሪዎች ላይ የደረሰው የቆሻሻ መደርመስ አደጋ የብዙ ሰዎችን ሕይወት ቀጥፏል፣ በርካቶችን ከቤት ንብረታቸው አፈናቅሏል። በዚህ አካባቢ ይኖሩ የነበሩ ሰዎች ለመሆኑ እነማን ናቸው? የአስከሬን ፍለጋና ቁፋሮ ምን ይመስል ነበር? በሕይወት የተረፉትና የተፈናቀሉት ሰዎች እርዳታ እየደረሳቸው ይሆን? የሚዋጣው ገንዘብ እንዴት ይደርሳቸዋል? ጽዮን ግርማ እነዚህንና ሌሎችንም ጥያቄዎችን አንስታ ሰፋ ያለ ዘገባ አጠናቅራለች። ቀጥሎ ይቀርባል።
በአዲስ አበባ ከተማ በስተደቡብ ምዕራብ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ረጲ የቆሻሻ ማስወገጃ በተሰኘውና በተለምዶ ቆሼ የሚል መጠሪያ በተሰጠው የመኖሪያ መንደር ላይ የደረሰው የቆሻሻ ክምር መደርመስ አደጋ በመቶ የሚቆጠሩ ሰዎችን ሕይወት አሳጥቷል። አቶ አባይ ጀንበሩ ከስምንት ቀናት በፊት ቅዳሜ መጋቢት ሁለት ከምሽቱ ሁለት ሰዓት ጀምሮ ለአንድ ሳምንት ያህል በቦታው ነበር። ተወልዶ ያደገው በዚህ አካባቢ በመሆኑ የቆሻሻ መደርመስ አደጋ የመንደሩን ነዋሪዎች ከነ መኖሪያ ቤታቸው ሲቀብራቸው ከነበረበት ቦታ በጥቂት ደቂቃዎች ውስጥ ከአደጋው የተረፉትን ለማውጣት ከሰፈሩ ወጣቶች ጋር ርብርብ እንደጀመሩ ይናገራል። እርሱና አብረውት የነበሩት የመንደሩ ወጣቶች ፊት ለፊት የሚያዋቸውን ሰዎች ለማዳን የቻሉትን ጥረት ሁሉ ያደርጉ እንደነበር ይገልጻል። ከዛን ሰዓት ጀምሮ ባሉት ተከታታይ ቀናትም በቁፋሮ ፍለጋ ሲያከናውኑ እንደነበር ይናገራል። ሁኔታው እጅግ አሳዛኝ ነበር ይላል። አርብ መጋቢት 8 2009 ዓመተ ምህረት ምሽት እስካነጋገርኩት ድረስ አስክሬን ፍለጋ ላይ መሆናቸውን ነግሮኝ ነበር። ፍለጋውን እንዴት እንዳከናወኑ ጠይቄው ነበር።
የሰፈር ወጣት ነው ሬሳውን ያወጣው። በስካባተር ሲቆፈር እኛ ያን ያወጣ ነው የሰፈር ወጣት ተሰብስቦ ነው ያወጣው። አሁንም ያው ፍለጋውን ከስካባተሮች ጋር ተጋግዘን እኛው እያየን እያወጣን
ነበር። ከአንተ በቦታው?
አዎ፣ እኛ እኔም ነበርኩኝ፣ ጓደኞችም ነበሩ። እኛ ሬሳውን አስክሬኖችን የሚያወጣ ነው። ሶስት ቀን አራት የነበረች አለች። ነፍሰ ጡሮች አሉ። ሬሳ ሲወጣ እኮ ላፕቶፓቸውን ይዘው ቁጭ ብለው ሲጽፉ የነበሩ የዩኒቨርሲቲ ተማሪዎች ነበሩ።
ከነ ነፍሱ ያወጣችሁት ሰው አለ?
የዕለት ሁለት ዳር ላይ የነበረው ትንሽ የጫፉ ስላገኘ ቤት ገደድ ብሎ ነበር የቆመው እና ተቆፍሮ የወጣ ልጅ አለ። እነሱ አሉ። እንደገናም ሌላ ዜዎችም ተጭኗቸው የወጡ ሰዎች ነበሩ። ብዙም ሳይጎዱ ጫፋቸውን ብቻ ቤቱ ብቻ ተጭኗቸው ቤቱ ተነስቶ የወጡ አሉ። ግን ሙሉ ለሙሉ ከለበሰው ምንም አይነት ሰው እንኳን በነፍስ አይደለም ሙሉ አካሉ እንኳን ያልወጡ ሰዎች እጃቸው ተቆርጦ እግራቸው ተቆርጦ እና የሚወጡ በስካባተር ሲወጡ አፈሩ በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ የተኘተው ከላይ የተኛውን አንስተን ከስር የተኛው ልጅ ተደራራቢ አልጋው ተችሎት እሱ ለብረት ለማስጠጠቅ በጣም ስቃይ የነበረው ስራ ነበርና በጣም የሚዘገንን ነበር። አሻንጉሊት ይዘው ሞተው እስከ ሰራተኛ ጋር ሲገኙ ማየት በጣም ያስደነግጣል። እያደረ ሲመጣ አሲዱ የውሃው የቆሻሻው የተከመረባቸው አሲዱ ብትስጥስ አድርጓቸው ነሰጡ ሴቶች ከልጆቻቸው ጋር ምናምን ስታገኝ ስድስት አንድ ቦታ እንዲህ ቦታ ላይ ተቋርጦ ስታገኝ ሲወጣ ተቋርጦ ምናምን በጣም የሚዘገንን ነበር። በጣም እኛም እንዲሁ መጀመሪያ መስራት አቅቶን ነበረ። የመጀመሪያውን ሬሳ ስናወጣ ራሱ በጣም በቃ እኛን የመጀመሪያችን እንደመሆኑ አንጻር በጣም ተቸግረን ነበር። የመጀመሪያውን ልጅ እስከምናነሳ ጊዜ ግን በቃ መሆን ስላለንበት ጨክነንም ሰርተኗል። ቤተሰቦቻቸው እንዲዛምን ብለን ሬሳውን እስከ መጨረሻው ታግለንም አወጠናል።
እንዴት ትለዩዋቸዋላችሁ ታዲያ እንደዛ ሆነ የወጡትን ሰዎች?
አሁን ቢሆንሻ ቤት ሲሰርስ የአከራይ የተረፈት አንድ ሰው ይነግረናል። መስመሩን እዚህ ቤት እንደዚህ እንደዚህ ይሰዋል ሌላ እንቆፍራለን ታንግስ ተቆርጦ ከወጣም በእንትን እየከተትን ፎቶ ምናምን እየፈለግን ምናምን ነው። ያው በብዙዎቹ የተለዩት ቤተሰብ የለያቸው ባረጉት ልብስ፣ አንገታቸው ላይ ባረጉት ክር ምናምን፣ በእጅ አምባር ብቻ ብዙ ነገሮች የተለዩት ጭንቅላታቸው ምናምን ብዙዎቹ ሲመታቸው ምናምን ፈርሶ ስለነበረ የተለዩት ብዙዎቹ በቀለበት፣ በልብስ፣ በዶኩሜንት፣ በመታወቂያ ምናምን የተለዩት ከዚያ ወጥተን ወደ ሆስፒታል ላከል። ሆስፒታል ሄደው ቤተሰቦቻቸውን መርተው ነው ወደ ቀብር ቦታ የመጣላቸው።
ስመዘግቡ ነበር እያንዳንዳቸውን።
አይ እኛ ያው ሰፈሩ ላይ ስለምንኖር ብዙዎችን የማናቃቸው ተከራዮችን ነው የማናቃቸው። ተከራይ የምናቃቸውም አሉ የማናቃቸው ተከራዮችም አሉ። ከነዋሪ ከዚ ከማህበሩ ከኖሩት አካባቢ ባወሮቹ ግን ስለምናቃቸው እነሱ ከፊት ለፊት ስለነበሩ ሳይበላሹ ነው የወጡት። ወደ ሰርቪስ ሄደው ግን ሸክሙ ቋሻውን በስቶ ስለነበረ በነጋታው ስለወጡ አሲዱ ትንሽ በጣሳቸው ነበረ። በስካባተር ሲቆፍሩ ትንሽ ተቆራርጠው ስለነበረ መለየት ያቅት ነበረ። ግን አንዳንድ ሰው የተረፈ ስላለ መታወቂያ በምንም በምንም እያደረግን መታወቂያውን አንድ ላይ እያደረግን ከሬሳ ሀብት ከሬሳ ከሚከተስበት ጋር ከሚገመዝበት ጋር እየከተት ሬሳውን ፎቶ ካለ ፎቶውን ከተን እንደዚህ አይነት ስራዎች ነበር ሲሰሩ የነበሩት። ያላገኘ የሚኖራል። አሁን በወቅቱ ጠዋት የወጣ ሰው ማታ ስራ ጠዋት የወጣ ሰው ማታ ላይ ልብስ ለብሳ እንደነበረ የማያቅሰው አለ ወደ ከስራ ሲገባ ያን አሁን መለየት ይከብዳል።
ምን ያህል ትሆናላችሁ ወጣቶቹ?
ወጣቶች የሰፈር ልጆች ማለት ነው። እኛው እዛ ያደግን ስም ልጆች ግን 20 ብንሆን ነው። አቅራቢያ እዛ አካባቢ ያሉ ሰዎችም አግዘውናል። ግን ነው ብዙውን ነገር የሰራ ነው። ቤቱንም ስለምናቅ ሰዎችንም ስለምናቅ ከመጀመሪያ እስከ መጨረሻው የሰራን ልጆች እዛው አብረን ያደግን የመረቁን ያደግን ሰዎች ናቸው። እነዛ ሰዎች ማህበር የነበሩ ሰዎች ናቸው እና 20 ወጣቶች እንሆናለን። እኛ እንደዛ አድርገን የሰራ ነው።
በመንግስት በኩል ታዲያ ምን አይነት ድጋፍ ነው የተደረገው?
መጀመሪያ ላይ ጎማም የተከፋም ችግሮች ነበሩ። ከየቤታችን እያመጣን ነበረ የተሰራው። ጎንተም ወይ ማሰኛ እንኳን ጓንት ምናምን የለም ነበረ። አሁን ግን ያው ብዙ ነገሮች እየመጡ ነው። ህብረተሰቡም አሁን የምግብም የውሃም አለባሳትም ምናምን ይዞ እየመጣ ነው። ህብረተሰቡ አሁን ጥሩ ነገር ነው ያለው፣ ደህና ነገር ነው ያለው።
ሰው ተጽናንቷል።
አዎ፣ ምንም አይልም። መንፈሳዊ አስተማሪዎችም እየመጡ እያስተማሩ ነው። ከምንም በላይ ድሬሳቸውን ወጡ ተገኝቶላቸው የመቅበራቸው በጣም ተጽናንተዋል። ህብረተሰቡን በጣም እየጠየቃቸው ነው። በጣም ጭንቅ ነው ከነ ቦታው። በጣም ብዙ ሰው እየመጣ ነው። በባዶ እጁ እንኳን ይመጣ የለም። አንድ አቅም የለው ሰው እንኳን አንድ አሽጎ ሀይል አንድ ውሃ እንኳን ይዞ ይመጣል። እና ከምንም ይሻላል። በጣም ከመጀመሪያ ያዝነናል።
ለመጨረሻ ጊዜ በጠቅላላ አሁን ስንት ሰው ነው የወጣው?
ቢያንስ በሰባት እስከ አባተር ሲቆፈር ስለነበረ ሁሉም ጋር መሆን ስለማይቻል ቢያንስ አጠቃላይ እስከ 150 አካባቢ ሬሳ ይወጣል ብለን አስበናል እኛ።
አቶ አባይ በቁፋሩ የወጣውን ሰው 150 በሚል የቁጥር ግምት አስቀምጧል። አስክሬን ያላገኙና ባለቤት ያልተገኘላቸው አስክሬኖች እንዳሉ ጠቁሟል። የአዲስ አበባ ከተማ አስተዳደር በበኩሉ ይህን ዘገባ እስካጠናቀርንበት ሰዓት ድረስ የሟቾች ቁጥር 113 ነው ሲል ለአሜሪካ ድምጽ ገልጿል። በተለምዶ ቆሼ በሚባለው አካባቢ የሚኖሩ ሰዎች በተለያየ የኑሮ ደረጃ ላይ የሚገኙ ናቸው ብለዋል። በዚህ ቦታ የአዲስ አበባ ከተማ አስተዳደር ቆሻሻ መጣል ሲጀምር ቦታው ከከተማው የወጣና ዳር ላይ የሚገኝ ነበር ይላሉ። ነገር ግን ሰዎች መሬት እየተመሩ አካባቢው ላይ ቤት ገንብተዋል። እንዲሁም ከተለያየ የከተማው ቦታ ሲፈናቀሉ እዛ አካባቢ በመሄድ መጠለያ ቀይሰው የሚኖሩ ሰዎች አሉ። አካባቢው ላይ የሚኖሩ ሰዎች እንደሚናገሩት አሁን የቆሻሻ መጣያው የሚገኘው በመንደሮቹ መካከል ነበር። ይህ አደጋ ሲደርስ ደግሞ በአብዛኛው የደረመሰው ከ35 ዓመትና ከዚያ በላይ በማህበር መሬት ተመርተው በ250 ካሬ ሜትርና ከዛ በላይ ቤት ገንብተው ይኖሩ የነበሩ ሰዎችን ይላሉ። በዚህ አካባቢ የሚኖሩ ሰዎች ልጅ ወልደው አስተምረው ድረው የልጅ ልጅ ያዩና የእድሜያቸውን ግማሽ በዚህ አካባቢ ያሳለፉ እንደሆኑ ይናገራሉ። ይህ አደጋ እድሜያቸውን ሙሉ የደከሙለትን ህይወታቸውን ያፈረሰና ቤተሰባቸውን ያሳጣ ባዷቸውን ያስቀረ እንደሆነም ይገልጻሉ። በተጨማሪ ደግሞ ኑሯቸውን ከሚደጉሙበት ነገር አንዱ በግቢያቸው ውስጥ በሰሯቸው ቤቶች የሚያገኙት የኪራይ ገቢ ነው። አባይ እንደሚለው ግቢ ውስጥ ቤት ሰርቶ ያላከራየ ማግኘት አስቸጋሪ ነበር። በዚህ አደጋም ተከራዮችና በእለቱ በእንግድነት የመጡ በመንገድ ሲያልፉ የነበሩ የማይታወቁ ሰዎችን ጭምር ያጠቃ አደጋ ነበር። በዚህ አካባቢ ያደገውና ባለፈው ሰኞ አነጋግሬው የነበረና ከአንድ ቤተሰብ 5 ሰው ያጡት ቤተሰቦች ለአንዱ ነስሩ ሁሴን በድጋሚ ደውዬ ነበር። መጀመሪያ ተቀምጠውበት በነበረው መስጂድ ውስጥ አሁንም እዛው እንዳሉ ገልጾልኛል። እንደዚያ ባለ በቆሻሻ በተሞላ መንደር ውስጥ መኖር ሌላው ቢቀር ሽታው አያስቸግራችሁም ነበር ወይ ስል ጠየቅኩት።
ያው ሽታ አለው። ያው ሲደፋና ይሄ የተደረመሰው እኮ እዛው ጋር የተደፋ ነገር አይደለም። ወዲያ ይደፋል። በቀለበት መንገድ አለ። በዛ በኩል ይገቡና ይደፉታል አይደለ? መኪኖቹ ከደፉ በኋላ ወይ አድሮ ወይ ከሆነ ጊዜ በኋላ ነው በዶዘሮች ነው እየተገፋ ወደዚህ የሚመጣው የሚቆለለው። እና ከኛ ጋር ርቀት ስላለው ብዙም ሽታ የመምጣት እንትን የለም። ሽታ በእርግጥ ክረምት ሰዓት ላይ የሆነ ሰዓት ላይ ሽታው ይመጣል። አሁን አንድ ቦታ ላይ መጋዘን ላይ ሰብስበው ያስቀምጧቸው ጊዜያዊ ቤት ሰርተው የተቀመጡ የነበሩ ሰዎች እነሱ ለእነሱ ቅርብ ናቸው። አሁን የኛዎቹ ትንሽ ዝቅ ያሉ አይደለ? ከላይ ስቶችም የሆነ ሰዓት ላይ ንፋስ በሚያመጣው ሰዓት ሽታው የመምጣት እንትን እኮ አለው። ግን እኛ ደግሞ ብዙ ጊዜ ስለኖርን ብዙም እንትን ብለን አናውቀውም። አዲስ ለሚመጣው ሰው እንዲሸተው ይችላል። እኛ ግን እጅግ በጣም ብዙ ጊዜ ስለሆነ ብዙም እንትን የማለት እንትን የለውም።
ቆሻሻው በዚህ ሁኔታ ከ50 ዓመት በላይ በዚያ ሰፈር ከነዋሪዎቹ ጋር መኖሩን ይናገራሉ። በዚህን ያህል ጊዜ ክረምት ሲመጣ የአካባቢውን የውሃ መተላለፊያ ቱቦ ከመዝጋት ውጪ ያጋጠመ እንዲህ ያለ ዘግናኝ አደጋ ያለመኖሩን የሚናገሩት ነዋሪዎቹ በዕለቱ የደረሰው አደጋ ድምጽ ነበረው የሚሉ ሰዎች በርካታ ናቸው። አደጋው በደረሰ ማግስት ለአሜሪካ ድምጽ አስተያየት የሰጡት በመንደሩ ከ28 ዓመት በላይ እንደሚኖሩ የተናገሩት አቶ ወረዳይ ግዛው ስለ አደጋው ይህን ብለው ነበር።
እኔ ከውጭ ነው የነበርኩ። ምን ሲመጣ እቤቴ ስገባ ግን ልክ ጮሆቱ ሌላ ነው የነበረው። ምንድነው ጮሆቱ? በጣም ጮሆ። የሆነ ፍንዳታም ነበረው። ሹሎ ነው የወረደ ጠቅላላ። ከዛ ይሄ የለም ጠቅላላ ነው ያዳፈነ።
አደጋው ሲደርስ ሮጦ በማምለጡ ምክንያት በህይወት የተረፈውና ይህ ዘገባ እስከተጠናቀረበት ድረስ በአለርት ሆስፒታል በሕክምና ላይ የሚገኘው የ7 ዓመቱ ህፃን አደጋው የደረሰ ዕለት የነበረውን ሁኔታ ተጠይቀው ይህን ብሎ ነበር።
ጓደኛዬ እየተወኩ ያ ያ ሲሚሲል ዘሙ ኦሄራ ክሊከላ አመጣ እና እንደምን ታገዱ።
ወይዘሮ ወርቅነሽ የተባሉ እናት ደግሞ አደጋውን አስመልክተው ሲጠየቁ
እንደ ፍንዳታ አድርጎ በቃ አፈር ደፈነብን ልጆቻችን ምንም እናቀው ነገር የለም ሳተ ጎሞራ ይሁን የተደረገ ነገር ይሁን አላውቅ።
አስክሬኑን ሲያወጡ ከነበሩት መካከል አንዱ የሆነው አቶ አባይ ጀንበሩ ስለዚህ ጠይቀው ነበር ግምቱን በማስቀደም ምላሽ ሰጥቷል።
በጣም የመብራት አንደኛ ቤቶቹ ላይ ሲፈርስ ጣራውም የጣራው ድምጽ አለ ኤሌክትሪኩ ሲበላጥ ሲበብራቱ ድምጽ አለ የሆነ ፓይፕ ደግሞ ተቀብሮ ነበር ባዮጋዝ ምናምን ተብሎ ፓይፕ ነበር ደግሞ ውስጥ ለውስጥ ሲሰራ የተቀበረ ነበር ያም ይመስለኛል ሰዓት የነበረው በጣም ብቻ ከባድ ሰዓት ነበር።
ነሱ ሁሴን ከአደጋው በኋላ ካረፉበት መስጂድ በየቀኑ በቆሻሻው ድራሹ በጠፋው ቤታቸው አካባቢ እየተመላለሰ ቦታውን ደጋግሞ እንደሚያይ ይናገራል። አደጋው የደረሰበት ምክንያት ግራንድ አቃባው ይገልጻል።
በቃ በየቀኑ ቤት ቁጥር አዲስ ነው የሚሆንብኝ ከዚህ ስነ ሲደረመስ አቃለውኝ ከዚህ ሲንሸራት ታቃለው ያሁን ግን እጅግ በጣም የተደረመሰበት ቦታና ሂዱ ተሻግሮ የሰውን ቤት ያፈረሰውና የሰውን ቤት ያጠፋበት አቋን በጣም እጅግ በጣም እኔ በምን አይነት እኔ ለራሴ በቃ አልተዋጠልኝ በምን አይነት መልኩ ሊሆን እንደቻለ ራሱ ነው በጣም እንትን ነው በጣም ይከብዳል። በቃ እኔ ማለት እንዴት እንደሆነ እኔ እንጃ እንዴ ነው ብዬ መግለጽ እኔ አልችልም።
አልገባኝም ምን ርቀቱ ነው
በጣም አዎ በቃ በጣም አዎ ቁርሻሽ የነበረበት ርቀትና ይሂዱ ቢደረመሳቸው ቤቶች ርቀት በጣም ሩቅ ስለሆነ እኔ እንጃ በምን አይነት እንደዚህ ቢደረመስ ወይ ቢሸራተት የሚለው ነገር እኔ እንጃ ያንን አደጋ ያደርሳል የሚለው ነገር ይከብዳል። እንጃ የሆነ ቮልካኖ እንደ መፈንዳት ነገር አለ አይደለ እንደዛ አይነት ፍንዳታ አድርሶ ብድግ ብሎ ቁጭ ያለ ነገር እንት ይመስለው እንዴት ነው በጣም ይከብዳል።
ያነጋገርናቸው ወጣቶች የአደጋው መንስኤ ተጣርቶ ምን እንደሆነ ለመስማት በጣም ጉጉት እንዳላቸው ይናገራሉ። አያይዘውም ከአደጋው የተረፉትና የተፈናቀሉት ሰዎች ተለይተው ቢያንስ እርዳታው በአግባቡ ቢሰጣቸው ለወደፊቱ በሚገባ ቢቋቋሙ መጽናኛ ጭምር ይሆናቸዋል ባይ ናቸው። ወይዘሮ ዳግማይት ሞገስ የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ጉዳዮች ቢሮ ኃላፊ ናቸው። አርብ ዕለት ማምሻውን ሳነጋግራቸው ከባለሀብቱ ሼክ መሐመድ ሁሴን አልአሙዲ የተገኘ የ40 ሚሊዮን ብር እርዳታን ጨምሮ ወደ 55 ሚሊዮን ብር ገንዘብ አስተዳደሩ መቀበሉን አረጋግጠዋል። ይህን ገንዘብ እንዴት ነው ለተረጂዎቹ በቀጥታ የምታደርሱት ምንስ ነው የምታደርጉላቸው ብዬ ጠይቄያቸው ነበር። እሱን በማብራራት ይጀምራሉ።
እንግዲህ አሁን ይሄ የተከፈተው አካውንት ብሎክ አካውንት ነው። ችግር የገጠማቸው ወገኖቻችን ከተማችን ነዋሪዎች ከችግራቸው ሲያገግሙ በጋራ ከነሱ ጋር በመመካከር አሁን እንደ ከተማ አስተዳደር እያዘጋጀናቸው ያሉ አማራጮች አሉ። እነዚህ አማራጮች ላይ ከነሱ ጋር በመወያየት በሚወሰነው መሰረት እነሱም እያወቁ ጥቅም ላይ የሚውል ይሆናል ማለት ነው።
የቁሻሻ መጣል ከጀመረ ጊዜ ጀምሮ እንደዚህ አይነት አደጋ አጋጥሞ አያውቅም። በጣም ትልቅ አደጋ ነው ብለው ይላሉ። በእርግጥ ያደጋው መንስኤ እየተጣራ ነው ተብሏል። ነገር ግን አካባቢው ላይ ቁፋሮች ሲደረጉ ነበር የሚሉ ሪፖርቶች እየወጡ ነውና ምን አይነት ቁፋሮች ነበሩ ሲደረጉ የነበሩት ድምጽም አለ የሚሉ እንደዚህ አይነት ነገሮች እየተገለጹ ነውና ምንድን ነበር እዛ ቦታ ላይ እየተደረገ የነበረው?
ይሄ ረቂ ቆሼ የምንለው ቦታ ወደ 36 ሄክታር የሚሸፍን ነው። ከዛ ውስጥ ወደ 19 ሄክታር የሚሆነውን ባለፉት 2-3 አመታት የከተማ አስተዳደሩ በሰራቸው ስራዎች እንደዚሁም ከፈረንሳይ በተገኘ ድጋፍ መዝጋት ተችሏል። ይሄንን ሙሉ በሙሉ 19 ሄክታሩን በመዝጋት ወደ ፓርክ ለመቀየር የሚያስችል የዲዛይን ዝግጅቱ ተጠናቅቆ ያለበት ደረጃ ላይ ነው የሚገኘው። ከዛ በተጨማሪ ወደ 7 ሄክታር የሚሆነው ቦታ ላይ 50 ሜጋዋት በቀን ማምረት የሚችል ቆሻሻውን ወደ ኢነርጂ መቀየር የሚችል ትልቅ ግንባታ እየተካሄደ ነው የሚገኘው። እንግዲህ ይሄ ግንባታ በተያዘለት የጊዜ እየተካሄደ እየቀጠለ ያለ ነው። በቅዱ በተቀመጠው መሰረትም እስከ ሰኔ ወይም ሰኔ ላይ ስራ ይጀምራል ተብሎ ነው። ሰኔ ላይ ስራ ሲጀምር በከተማዋ በለቱ የሚመነጨው ቆሻሻ ያህልን በራሱ የመጠቀም የሚያስችል አቅም ይኖረዋል። ስለዚህ ይሄ ፋብሪካ ስራ ሲጀምር ቀሪ ወደ 9 ሄክታር የሚሆነውም ይዘጋና ለህብረተሰቡ ምቹ በሆነ መልኩ ወደ ፓርክና መሰል አገልግሎቶች የሚቀየርበት ሂደት ይዞ ነው የከተማ አስተዳደሩ እየሰራ የቆየው። በአጋጣሚ አደጋ ቀደመ። በዛ ምክንያት ነው ችግር የተከሰተው። ግን ምክንያቱ ምን ነበረ፣ መሰረታዊ ምክንያቱ ምን ነበር የሚለውን ቀጣይ በደንብ ማየት የሚመለከታቸው አካላት ጋር በተጀመረው መንገድ ማጣራት ያስፈልጋል በሚል የከተማ አስተዳደሩ እዚህም ላይ እየሰራ ነው የሚገኘው።
የዚህ ፋብሪካ ባለቤት በዋናነት ማን ነው?
የከተማ አስተዳደሩ ነው። እንግዲህ ይሄ ትልቅ በምስራቅ አፍሪካም በአፍሪካም ደረጃ ቆሻሻን ወደ ኢነርጂ የሚቀይር ትልቅ ተሞክሮ ሊወሰድ የሚችልበት ግንባታ ነው ተብሎ ነው እየተሰራ ያለው። የከተማ አስተዳደሩ በተለያዩ ሀገራት በሚገኝ ድጋፍም በራሱም እየሰራቸው በሚገኙ ትልልቅ ፕሮጀክቶች መካከል ሊታይ የሚችል ነው።
ይሄ ቆሻሻ መደርመሱ አደጋ ባያጋጥም ኖሮ እዛ አካባቢ ያሉ ሰዎች ይነሱ ነበረ? ወደ ሌላ ቦታ እንዲሄዱ ይደረግ ነበር? ምንድን ነበር እቅዱ?
እንግዲህ ቆሼ ይዘጋል የሚል እቅድ ይዘን ነው ስንሄድ የነበረው። በዛ መሰረትም እንግዲህ እዚህ ቀሪው 9-10 ሄክታር አካባቢ ላይ ነው የቀረው። በሂደት አካባቢው ወደ ፓርክ ይለወጣል፣ ለህብረተሰቡም የመዝናኛ ስፍራ ይሆናል የሚል እቅድ ተይዞ ነበር።
እዛ አካባቢ የነበሩት ሰዎችስ እዛው ባሉበት ይቀጥላሉ ነበር እቅዱ?
እንግዲህ አጠቃላይ ከፕሮጀክቱ ጋር ተያይዞ ፕሮጀክቱ ዲዛይን ሲደረግ የሚመጡ የተለያዩ አማራጮች ይኖራሉ። ዓለም አቀፍ ባለሙያዎችም የተሳተፉበት ነው የሚሄደው። ያኔ በሚቀመጥ አማራጭ ይበልጥ ይታይ የነበረ ነው የሚሆነው።
እዛ አካባቢ ላይ ምን አይነት ሰዎች ነበሩ ይኖሩ የነበሩት?
ማለት
ቤት ያላቸው ናቸው? የተጠለሉ ናቸው? አደጋው የደረሰባቸው ሰዎች ምን አይነት ሰዎች ነው የነበሩት? ተከራዮች ናቸው? ተጠላዮች ናቸው? የቤት ባለቤቶች ናቸው?
እንግዲህ መረጃው አሁንም እየተጣራ ነው ያለው። በተለያየ መንገድ በተለያየ አግባብ እዛ አካባቢ መጥተው የሚኖሩ የህብረተሰብ ክፍሎች እንዳሉ ለማየት እየተሞከረ ነው። ግን ከአካባቢው ማህበረሰብ ጋር በጋራ በመሆን እነዚህ መረጃዎች እየጠሩ ነው የሚገኙት።
አሁን በዋናነት ምን ያህል ሰዎች ተለይተዋል? በዚህ በአደጋው ቤተሰቦቻቸው ተጎድተው እርዳታ የሚሰጣቸው ተለይተው የተቀመጡ ሰዎች አሉ?
በሂደት ነው ያለው። አሁን ሳት የምንችለው በቀጣይ ለአደጋ ሊጋለጡ ይችላሉ ብለን በስጋት ያነሳ ናቸው ወደ 323 የሚጠጉ አሉ። ተጎጂዎች የሚለው ግን አሁንም በዝርዝር እየታየ ነው ያለው። መረጃው ሲጠናቀቅ መረጃውን ማቀበል እንችላለን።
ወደ አደጋው ዕለት ልምጣና በአደጋው ዕለትና ቀጥሎ ባለው ቀን ያነጋገርናቸው ሰዎች ከአደጋው ለማትረፍ ያስፈልጉ የነበሩ የመቆፈሪያ መሳሪያው መርዳት የሚቻልበት መንገድ በሰዓቱ አልደረሰም። ነገሮች ከአንድ ቀን በኋላ ላይ ነው የመጡት። ማለት ሰዎችን በአግባቡ በፍጥነት ለመርዳት የሚያስችል ነገር አልመጣም የሚል የቤተሰቦች ቅሬታ አስተናግደን ነበር ትላንትናና ከትላንት ወዲያና። እሱን በተመለከተ የአዲስ አበባ ከተማ አስተዳደር እንደዚህ አይነት አደጋዎች ሲያጋጥሙ በፍጥነት እርዳታ ለመስጠት የሚችልበት አሰራር የለውም ወይ?
እንግዲህ በለቱ ለአደጋው አስፈላጊ የሆኑ ጉዳዮችን በተቻለ መጠን የእሳትና ድንገተኛ ተቋምን አቅም ከጊዜ ወደ ጊዜ በጣም የከተማ አስተዳደሩ የተለየ ትኩረት ሰጥቶ እያጠናከረ ለከተማውን ብቻ ሳይሆን ለአጎራባች የኦሮሚያ ክልሎችም አገልግሎት መስጠት የተቻለ አቅም የተነባ ተቋም ነው ብለን ነው የምናምነው። ከዚህ ጋር ተያይዞ የጉዳቱ ስፋት መጠን በሂደት እየታየ በተለይ አካባቢውን በደንብ የማየት እንደዚሁም ስራውን በፍጥነት ለማጠናቀቅ ተግባር ውስጥ ከተገባ በኋላ ተጨማሪ ግብዓቶችን የማሟላት ስራዎች ክቡር ከንቲባ የሚመሩት አንድ ኃይል አለ። ይህንን የሚከታተል ተጨማሪ መሳሪያዎች ከሌሎች ተቋማትም የመጡ በፍጥነት አጠናቀን መውጣት የምንችልበት ሁኔታ ለማመቻቸት የተደረጉ ተጨማሪ ግብዓት የመጨመር ጉዳዮች አሉ። ከዛ መለስ ግን የተቋሙ አቅም በእኛ እምነት የተሻለ ደረጃ ላይ የደረሰ ተቋም ነው ብለን ነው የምናምነው።
የህግ ባለሙያዎችና ሌሎች አስተያየት ሰጪዎችንም አነጋግረን ነበር። እንደዚህ አይነት ነገር እንዳያጋጥም ኃላፊነቱ የመንግስት ነው፣ መንግስት ነው ተጠያቂ፣ ምክንያቱም መጀመሪያውኑ ዜጎቹን እንደዚህ አይነት አደጋ ሊያጋጥማቸው ይችላል በሚል የአደጋ ስጋት አጥንቶ ማስቀመጥ ነበረበት የሚሉ አስተያየት ይሰጣሉ። በአዋጁም ላይ ተቀምጧል ይሄ ነገር። እዚህ ላይ ምንድን ነው የሚለው? የከተማው አስተዳደሩ ለዚህ ኃላፊነቱን ይወስዳል ወይ?
እንግዲህ ይሄ ችግር በድንገት የተከሰተ ችግር ነው ብለናል። ይሄ አይነት አደጋ ከዚህ ቀደም በጭራሽ ተከስቶም ታስቦ የሚታወቅ አይደለም። ነገር ግን በዘላቂነት ህይወት መቀየር አለበት፣ የተሻለ ምቹ የሚኖር አካባቢ ለነዋሪዎቻችን መፈጠር አለበት በሚል እምነት ነው የከተማ አስተዳደሩ የጀመራቸውን ስራዎች ሲያካሄድ የነበረው እና በዋናነት እንደ ከተማ አስተዳደር ይሄ ችግር ድንገተኛ ነው ብለን ነው የምናምነው። ያልተጠበቀ ክስተት ነው፣ አደጋ ነው። ማንኛውም አደጋ በየትኛውም መንገድ ሊከሰት እንደሚችለው ሁሉ ግን ይሄ ሳይሆን በፊት የተጀመሩ ዘርፈ ብዙ ጥረቶች በከተማ አስተዳደሩ ሲከናወኑ የነበሩትን ጉዳዮች የተሻለ ትኩረት ሰጥቶ ማየቱ ጠቃሚ ነው የሚል እምነት ነው ያለኝ በእኔ በኩል።
ከወይዘሮ ዳግማዊት ሞገስ ጋር የተሰነባበት ነው። የተሰበሰበውን ገንዘብ በትክክል ለተጎጂዎቹ መድረስ አለመድረሱን በተመለከተ በቀጣይ ለሚኖረን ተከታታይነት ያለው ጥያቄ ምላሽ እንደሚሰጡን ቃል ገብተው ነው።